ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
15 ደቂቃ የሆኑ ከቤት ወጣው ከሱቅ ወጣውና ካለገዛ ወጣው ታከለ ወረዶ ብሎ ያረጋል ለማነው በቃ ፍራት ፍራት ይዛል መኪና ታይም በጎን በግራ ቀኝ አታይም በኋላ ከፊት አታይም የማብራት የብሬክ ላይት ብቻ እሱን እየተከተሉ ይሄዳል።
ከሰሞኑ በዩናይትድ ስቴትስ የሰዎችን ሕይወት አደጋ ላይ ጣለ ከፍተኛ ቅዝቃዜና በረዶ በአንዳንድ ስፍራዎች ተከስተዋል። በእነዚህ ስፍራዎች ላይ ከነበሩ ትውልድ ኢትዮጵያውያን ጋር ያደረግነው ቆይታ በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሬ ደግሞ የምስልና የድምፅ ምህንድስናውን ይከውናል። አብራችሁን ስለምትቆዩ አስቀድሜ በእጅጉ አመሰግናለሁ። ወደ ቀዳሚ ዝግጅት እንሻገር። በዩናይትድ ስቴትስ የደረሰው ኃይለኛ ቅዝቃዜ ያስከተለው ከፍተኛ በረዶ የቀላቀለ አውሎ ንፋስ የሰዎችን ሕይወት ሲያጠፋ መሠረታዊ አገልግሎቶችንም አጥፍቷል። ይህ የበረዶ ማዕበል በከፍተኛ ሁኔታ ጉዳት ካደረሰባቸው ስፍራዎች ደግሞ አንዱ ምዕራባዊው የኒውዮርክ ግዛት ውስጥ የሚገኘው የባፍሎ ከተማ ነው። በዚያ የሚኖሩ ኢትዮጵያውያን በምን ሁኔታ ውስጥ እንዳሳለፉት ለስመኝሽ የቆየ ሀሳባቸውን አጋርተዋል። በመቀጠል ይደመጣል።
በተሰናባቹ የአውሮፓውያን 2022 ዓመተ ምህረት መጠናቀቂያ ላይ ባሉት ቀናት በዩናይትድ ስቴትስ የደረሰው ኃይለኛ ቅዝቃዜ ያስከተለው ከፍተኛ በረዶ የቀላቀለ አውሎ ንፋስ የሰዎችን ሕይወት ሲያጠፋ መሰረታዊ አገልግሎቶችንም አስተጓጉሏል። ይህ የበረዶ ማዕበል በከፍተኛ ሁኔታ ጉዳት ካደረሰባቸው ስፍራዎች ደግሞ አንዱ ምዕራባዊው የኒውዮርክ ግዛት ውስጥ የሚገኘው የቡፋሎ ከተማ ነው። ከአዲሱ 2023 ዓ ም አከባበር ጋር አያይዘን በዛ የሚኖሩ ኢትዮጵያውያን ቅዝቃዜውን በምን ሁኔታ እንዳለፉት አሁንም በምን ሁኔታ ውስጥ እንደሚገኙ አነጋግረናቸዋል።
ስሜ እምህረተ ሰላም ቀሲስ ወሰን ገብረ መስቀል እባላለሁ። በባፍሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ነኝ። እዚህ የማገለግለው።
እሺ፣ እናንተ አካባቢ ቅዝቃዜው የጀመረው መቼ ነበር?
ቅዝቃዜው የጀመረው ሰሞኑን ከሰኞ ከማክሰኞ ጀምሮ አለ። ቅዝቃዜው ብዙም ይህን ያህል የከፋ ባይሆንም ያው የለመድነው ስለሆነ 30-33 ከዛ 20-25 እየገባ ማታ ሌሊት ደግሞ እስከ 16 ምናምን ይወርዳል። እንደዚህ ነበረ ከሳምንት እንደዚህ በፊት ማለት ነው።
መቼ ነው በረዶ የጀመረው?
በረዶ የጀመረው አርብ ጠዋት ነው። ከ9 ሰዓት ኤኤም ላይ ጀመረ። መጀመሪያ ትንሽ ኖርማል እንደ በፊቱ መስሎን ነበር እና እንትን እያለ ነበረ ትንሽ ብን እያለ ነበር ነፋሱና አብሮ በጣም ልክ እንደ እንትን ነው የሚወርደው። በቃ ምንም አታይም። ይሄ ነፋሱ ብቻ ቢሆን ሰማይ ይገለጣል። ቦታ ሽንት ያለሽ ሾል ከሽንት ወጣለሽ ወይም የምትነጅ ከሆነም ቤትም ውስጥ ውጭ ከሆንሽ ደግሞ ቶሎ ለቤት ለመግባት ስትጥር ያለሽ። ግን በአንዴ ነው በቃ ከ9 ሰዓት በኋላ ሰው በቃ ምንም ማድረግ አልቻለም። ባለበት ቦታ ወይ መኪና ውስጥ ከሆነ መኪና ውስጥ እዛ ውስጥ ያው መቆየት ነው። ደርቀውም የተገኙ ሞተውም የተገኙ አሉ መኪና ውስጥ እዛ ውስጥ።
በረዶ በዚህ መልኩ ሊጥል እንደሚችል ተነግሮ ነበር
ነገር አሉ እነሱ መናገሩን። ያው እንደዚህ አይነት ንፋስ አለ፣ እንደዚህ አይነት በረዶ አለ ብለው ግን ከተበ ከዚህ እስከ በዚህ 30-45 አይተነው አናውቅም ያሉት ብዙ ሰዎች ማለት ነው።
ምን ያክል መጠን ነበረው?
ወገብ በላይ ነው። ወገብ ድረስ አሁን በመኪና ትንሿ መኪና ሙሉ ሌብል በቃ መኪና አትታይም። የለም በቃ አሁን ባይጠርጉት ኑሮ እነሱ ያው አንድ ሁለት ቀን ሶስት ቀን እንትን አልቆዩና ከዛ መጥረግ ጀመሩ። ትንሽ ማንሳት ሲጀምሩ ነው እንጂ በቃ 3-5 ቀናችን ያወጣንም ከቤትም ማለት
ተዘጋጅታችሁ ነበረ? ለምሳሌ አስቤዛ በማድረግ ወይም ሌላ የሙቀት የሚያስፈልግ ነገር በማድረግ ሰው ተዘጋጅቶ ነበር?
እኛ ሀበሾች ስለሆንን እንጀራ ምናምን ያው ስለምንጋገር ወይ ዳቦ ምናምን ስለምንጋገር ቤት ያው ዱቄት ምናምን ይኖራል። ብስኩት ነገሮች ምናምን ያስቀምጣሉ ሰው እንደዚሁ በዊንተር ላይ አንዳንዴ ኖርማል ይሄ ዊንተር ዝናቡ እንትን ብቻ ስኖ ሲወርድ መንገድ ስለሚዘጋ ያኔ በቀኑ ስራም ማታገኝ እንትን ትያለሽ። ግን ይሄን ያህል 5 ቀን 4 ቀን ማለት ብሎክ ያደርጋል የሚል እንትን የለም። ወዲያው አንድ 2 ቀን ይጥላል፣ ወዲያው ይጠረጋል። ከዛ በኋላ ወጥቶ መገበያየት ይቻላል። እና ይሄን ያህል ሳምንት ለ15 ቀን የምታስቀምጪው ነገር የለም። ዋናው ግን የጎዳው ምንድነው፣ ኤሌክትሪክ በአንድ በኩል ኢስት ሳይድ የሚባል አለ። በዛ ኤሌክትሪኩን እንትኑ መታው ከጥቅም ውጭ አድርገው እንዳለ ሁሉንም ማለት መብራቱ ጠፋ። መብራቱ ከጠፋ ሂቱ አይሰራም። ምንም ማድረግ አልቻሉም። ያላቸው እንትን ልብስ ደራርቦ በአንድ ላይ ተሰብስበው በቃ የእግዚአብሔርን ነገር መጠበቅ ብቻ ማለት እና በጣም የተጎዱም አሉ። አሁን ውጋት የሚሰማቸው የተሰማቸው ያመማቸው ሰዎችም አሉ። ያው በዚህ
የከፋ ጉዳት የደረሰበት እንግዲህ በተለይ በኢትዮጵያ ማህበረሰብ ዘንድ አለ የሰሙት እርሶ?
የሞተም ሰው እስካሁን ድረስ የሰማ ነው የለም። ግን በእንትን በኤሌክትሪክ እንትን በመጥፋቱ ምክንያት ሂተሩም ስለቆመ ሰዎች ያው እንትን ብለው ነበረ። ማለት ሁለት ቀን ሙሉ ያለ ሂተር በዛ በብርድ ማለት ነው። ግማሹ ወገቤን ያላል፣ ግማሹ ያስላል፣ ግማሹ ብርድ መታኝ ይላል። ያው ውጋት ምናምን ነገር ማለት ነው። ምግብ አሁን አንድ የኛ ልጅ ማገልገያም ነበር ተሳፍሮ ከስራ ወጥቶ መንገድ ላይ ሲሆን ባስ ላይ እንዳለ ነው በቃ ብሎክ ያደረገበት እና ሩጦ ባስ ስቴሽን ውስጥ ገባ። አንድ ቀን ሙሉ ያለ ምግብ ያለ መጠጥ ያለ ውሃ ማለት ሙሉ ቀን።
ጊዜው ደግሞ እንግዲህ የፈረንጆቹ የገና በዓል የሚከበርበት ጊዜ ነበር እና የገና በዓልስ እንዴት አለፈ?
ያ በእርግጥ እኛ በምናከብረው የራሳቸው የገና በዓል አለን። ታህሳስ 29 ቀን የጌታ ልደት ማለት ግን ከቤተሰብ ጋር የምትገናኝበት አብሬሽ የምትጠጥበት እንጆይ የምታደርግበት ነው በዓሉ ማለት ግን መንቀሳቀስ ቀቶ ሰው እኮ ህይወቱን ነው የሚያስበው የነበረው በሰዓቱ ማለት ደግሞ ሁለተኛ እሁድም ለመውጣት ደግሞ የለም ምንም መጠረግ አልቻለም። ምንም በቃ ከእንትን ውጭ ነው የነበረው ኦቨር የሆነ ማለት።
አሁን ደግሞ ሰው አዲስ አመት ነው እና ሰው ስሜቱ ምን ይመስላል?
ሰው ትንሽ ያው ተረብሿል ያው በሁኔታ ማለት ግን ሰኞ ጀምሮ ያው ምንትን ማለት ጀምረዋል። እያጸዱ ከፍተው አሁን ሰው እንደ ልብ እየተንቀሳቀሰ ነው ዛሬ ማለት።
ስለዚህ አሁን አዲስ አመት ኖርማሊ እንዴት ነው እዛ አካባቢ የሚከበረው? የሰው ስሜትስ ምን ይመስላል?
ያው ኖርማሊ የሚከበረው በአዲስ አመት ዳውንታውን አለ ከተማ እንትን ያለ እዛ ይዘጋጃል ፌስቲቫል። እዛ ሰው ያው አዲስን አመት በሚገባ ከጓደኞች ጋር ሰው የሚፈልገው የሆነ ትርኢት ማየት ሾው ማየት ስለሆነ እዛ በአንድነት ሄዶ ያንን ላይቱን ምናምኑን ዳውንታውን ሄደን ነከበረው ማለት ነው። በቀደም ካየው ነገር በጣም ከባድ ነው። ምክንያቱም መንገድ ላይ እየነዱ መውጣታችን በቃ ኤግዚቱ አይታይሽም። ሃይዌይ ከገባች በቃ እዛው ደርገሽ መቅረት ነው። መውጣት አይቻልም የለም ማለት ቤታቸውም አካባቢ ሆነው በቃ ለቤታቸው እንደርሳለን ብለው ሄዱ ሰዎች በቃ መንገድ ላይ ቀሩ ሰዎች አሉ። በቃ እግዚአብሔር ይመስገን ያው ግን ተርፈናል። ያው ተወሰነ ሰው ተጎዳ፣ ሰው አለ፣ የሞተም ሰው አለ።
እርስዎ በምን መልኩ ነው የሚያከብሩት?
ያው እኔማ ያው በቤተክርስቲያን ነው እኛ ብዙ ጊዜ የምናከብረው እና ሁለተኛ ደግሞ ቤተሰቦች ጋር እንደዚህ ጓደኞች ጋር የምናውቃቸው የኮሚኒቲ እንትኖች ጋር አብረን ጋዘር ሆነን ያው እና ተሰባስበን ነው የምናከብረው በብዛት ማለት ነው።
ከቀሲስ ወሰን ገብረ መስቀል በኋላ ያገኘኋቸው ደግሞ ከ35 ዓመት በላይ በካናዳና በዩናይትድ ስቴትስ የኖሩትን አቶ ሀምዛ አብዱን ነው። ባፋሎ ኒውዮርክ ውስጥ ለ12 ዓመት የኖሩ ሲሆን በዛ የሚኖረው የኢትዮጵያ ማህበረሰብ ፕሬዝዳንት ናቸው። እንዴት ነበረ? ተዘጋጅተው ነበረ? እርስዎ በምን ሁኔታ አሳለፉ?
ተዘጋጀው እነሱ ይሯሯጣል እና እኔ ደግሞ ትክክለኛ ኒውስ ከሚዲያ አልሰማው። በረዶ ይጥላል የሚባል ዝም ብሎ አለ አለ እንደዛ ነው የምሰማው። እና እዚህ አንድ ራሴ ሱቅ አለ እዛ ባለቤቴ ትሰራለች። እዛ ሰዎቹ ያወራሉ በቃ ስለ ዛሬ አሁን ነው የሚጥለው እያሉ እና እነዚህ ሰዎች አልገባቸውም። ምን ሰምተሻል አንቺ አልኳት። እኔ አልሰማውም ከነሱ እነዚህ ስፓኒሾች በደንብ አይሰሙም ባግዣሉ። 15 ደቂቃ አይሆንም ከቤት ወጣው ከሱቅ ወጣው እና ካለገዛ ወጣው በቃ ስታቀለው በረዶ ብሎ ያደርጋል። ጨለማ ነው በቃ ፍራት ፍራት ይላል። መኪና አታይም፣ በጎንሽ በግራ ቀኝ አታይም፣ ከኋላም ከፊት አታይም። የማብራት የብሬክ ላይት ብቻ እሱን እየተከተሉ ይሄዳሉ። እና ባይገርምስ ወደ ሚዴ የወጣሁት 10 ደቂቃ ምናምን መነዳው መንገድ ከ8 ሰዓት በላይ ሚድናይት ለቤት የገባሁት።
እንዴት አሳለፉት ያን ሁላ ሰዓት?
መኪናው ፑል ኦቨር አድርጌ መኪናው ውስጥ መተኛች።
አይቀዘቅዝም ነበር?
ሂተር አለኝ።
የመኪናው ሂተር ማለት ነው?
አዎ። ከዛ በኋላ ብዙ ሰዓት ቆይቼ መኪናው ስቆጫል ይጨምራል እንጂ ምንም የማቋርጥ በረዶ ዝም ብሎ ይጨልማል፣ ንፋስ አለው። እና መጨረሻ ጋዜን ሳየው በቃ እንትን ያለኝ የግድም መሄድ አለብኝ። ጌጁስ መለከተ ጋዛውን ለገፋሁት። መኪናው ጥሩ ነች፣ ፎር ዊል ድራይቭ ነች። ቀስ እያልኩ ከአንቺ ፊት ለፊትሽ የሚመጣ መኪና ነው የማታየው ምንም ነገር በቃ ታም ጨልማ በቃ እና በጣም አስፈራ።
መንገዱ ለመንዳት ይመች ነበረ? አልተሰፈነ
መንገዱ ግማሽ የመኪናዬን ወገብ ሞልቷል። ዝም ብሎ እኮ ነው እንትን የሚለው የሚጥለው፣ ለመናገርም እኮ እንትን ይላል። ዝም ብሎ ማቆም የለውም፣ ዝም ብሎ ይወርዳል።
እንዴት መንዳት ቻሉ በእንደዛ ሁኔታ ውስጥ?
እንግዲህ ብዙ እድሜን የፈጀሁት በረዶ ሀገር ነው እና ላላለው በረዶ ላይ ጊዜ ለኝ ግን ይሄ በጣም ኤክስትራ ነው። አሁን ራሱ ቁጭ ብዬ ሳዋራሽ ጋዝ ስቴሽን ውስጥ የተከመረው በረዶ በግራና በቀኝ የሚታመን አይደለም፣ ይታመናል። ለማንድንሳ እስከ 35 ሰዎች የሚሆኑ ሰዎች ሞተዋል። ሆምለሶች ናቸው ብዙዎቹ። ያው በረዶ ሲቆፈር አንድ ቦታ ላይ በግሬደር መጥቶ ሲያነሳው የሰው ልጅ ሰውነት ነው ያገኘው በበረዶ ተሸፍነ። በጣም ይዘገናል። አዎ ምንስ ይጠጣሉ። አልኮል አለ፣ ድራግ አለ። በዛ ላይ በቃ እንደ እንቅልፍ ደንዝዘው ሲተኙ በረዶ በላይ ላይ መጨረሻ ደርቀው ነው የሚወጡት። እንደዛ ነው።
ቤቶ ሲደርሱ ቤቶን ከፍቶ ለመግባት አልተቸገሩም? እንደሰማሁት በረዶ በሮችን ሁሉ ዘግቷል።
ባይገርምሽ ልጄ ቤት ነች፣ አምስት አመት ነች። እንደገና ሚስቴ ሱቅ ነች። እኔ መሀል ሶስታችን ተበታት ይላል እና ወደ ሚስቴ ጋር ከመሄድ በቀጥታ ወደ ቤት መሄድ ይሻለኛል ልጄ ጋር አልኩኝ። እና ሶስት ቀን አደረች ባለቤቴ ሱቅ ውስጥ። ሶስተኛው ቀን ላይ ሲነሳ በረዶ ግማሽ ሸፍኖታል። አንድ የተባረከ ሰው አገኘውኝ በግሬደር ሲጠርገው መንገዱ ነው። እባክህ የኔ መኪና መሀል ላይ ነው ትቼ መኪና መሀል ላይ እና ጠረገልኝ ከፊት። ቶሎ ወጣው ልጄን ያዝኩ በቀጥታ ወደ ሱቁ ነው የሄድኩት ባለቤቴ ጋር። እዛ ደረስኩ እንዴት ሆንሽልካ? ምንም ነገር የለም በቃ ሱቁ ባዶ ነው፣ ሙሉ ነው መንገዱ ምኑ በቃ ዳውንታውን። በጣም ሌላ ነገር ነው፣ የተለየ ነገር ነው። አገኘዋት የሚበላ ነው እንጂ ሱቅ ውስጥ እንትን የሚጠጣ አይጠፋም ነበሩ። አርጌ በላዋለች። ሶስት ቀን ተመልሰን ወጣ።
ኤሌክትሪክ ከመጥፋት አላጋጠማችሁም?
ኦ ቢገርምሽ እሱ አላጋጠመኝም። አንድ ጓደኛ ተሲር ይባላል የቆየ ነው። ኤሌክትሪኩ ሄደ፣ ትልቅ ቤት ነው። እንደገና ውሃው ደግሞ በማግስቱ ደረቀ፣ ቧንቧው ፍሪዝ አረገ፣ አይሶ። እሱ ማድረግ የሚገባሽ ሁልጊዜ ውሃውን መልቀቅ ነው በትንሹ። እና አላደረገም በቃ ባስ ታረገ እንትኑ ቧንቧው በሙሉ ትልቅ ስቃይ ላይ ነበረ ጓደኛዬ።
የገናው በዓል የፈረንጆቹ በበረዶ አልፏል። አዲሱ ዓመት ስሜቱ ምን ይመስላል? የሰው
ብዙ ነገር አለ። በአሁን በዓለም ላይ የሀገራችን ሁኔታ ተስፋ አለ በተለይ እሱ ተስፋ የሚጭር ነው። እንደገና ደግሞ የራሽያ እና የዩክሬን እንትን በጣም አሳሳቢ ነው። አሁን ክረምቱን እንዴት እንደሚሆኑም አላውቅም። እሱ እዛ አካባቢ ኤሌክትሪክ የለም ምን የለም እና ግን በእኛ በኢትዮጵያውያን በኩል በጣም ተስፋ አለ ወደፊት ብለንና የሚታይ ነገር አለ እና ጥሩ ሁኔታ ይመጣላሉ መሰለኝ።
አዲሱን ዓመት በመልካም ስሜት ለመቀበል የተዘጋጃችሁት?
ብዙ ጊዜ እኔ አዲስ ዓመት ሲመጣ በራሴ በፌስታ ነው እንትን ብለው ምዝና እንትን ብለው ማከብረው በተስፋ ነው። ልጊዜ ሆፕ 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 ተስፋ ነው። ተስፋ ነው የምንኖረው እዚህ ዓለም ላይ እና ተስፋ ከሌለ በቃ ይዝጋል።
ስለዚህ ከበረዶ ጋር ነው አዲሱን ዓመት የምትቀበሉት?
ያ እሱ ሁልጊዜ ነው። አይገርምሽም? ይሄኛው ክሪስማስ ኢቭ የጣለው በረዶ ለመሁል ጊዜ የሚጠብቁት ነገር ነው እንትኑ በረዶውን በክሪስማስ ላይ ይጠብቃል። ትራዲሽናል።
በጣም ነው የማመሰግነው አቶ ሀምዛ፣ እግዚአብሔር ይስጥልኝ።
ችግር የለም።
ስመኝሽንና እንግዶቿን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በጣም ደስ ብሎናል። በመቀጠል ወደ ኮንጎና ወደ ሩዋንዳ ድንበር እናቀናለን። በኮንጎ ዲሞክራቲክ ሪፐብሊክና በሩዋንዳ መካከል ባለው ውጥረት ምክንያት በሁለቱ ሀገሮች የሚገኘው ጎሪላ የዝንጀሮ ዝርያ አደጋ ላይ ወድቋል። ውጥረቱ ቢኖርም ታዲያ በድንበር አካባቢ ያሉ የሁለቱም ሀገሮች ማህበረሰቦች ጎሪላዎቹን ጠብቆ ለማቆየት ተባብረው እየሰሩ ይገኛሉ። የቪኦኤው ስናኑ ቶርድ ከሩዋንዳ የላከውን እንግዶ ወልዴ እንደሚከተለው ያሰማናል።
ጃስፒን ሙየቡንጋ በጎማ በሚገኘው የአዲስ ቴክኖሎጂዎች ዓለም አቀፍ ዩኒቨርሲቲ ቱሪዝምና የአካባቢ ጥበቃን በማጥናት ላይ ነው። ጎማ በሩዋንዳ ድንበር አቅራቢያ የምትገኝ የኮንጎ ዴሞክራቲክ ሪፐብሊክ ከተማ ነች። ድንበሩን ተሻግሮ ወደ ሩዋንዳ የመጣው ሬድ ሮክስ የተሰኘ መንግስታዊ ያልሆነ ድርጅት ዘላቂ ልማትን ለማምጣት ማህበረሰቡን ማዕከል ያደረጉ የአካባቢ ጥበቃ ስልጠናዎችን ስለሚሰጥ ነው። እርሱ እንደሚለው ዓላማው በኮንጎ ዴሞክራቲክ ሪፐብሊክ የሚኖሩ የአገሩ ሰዎች ከአካባቢ ጥበቃ ቱሪዝም ተጠቃሚ እንዲሆኑ ነው።
I'm learning here to try to copy the things.
እዚህ የሚያደርጉትን ነገሮች ተምሬ በአገሬ ኮንጎ ከዚህ ወሰድኩትን ለማድረግ ነው የምፈልገው።
ኮንጎ ዴሞክራቲክ ሪፐብሊክ ሩዋንዳና ኡጋንዳ ብሩንጋ ተብሎ የሚጠሩትን ተራሮች ይጋራሉ። 8 የእሳተ ገሞራ ሰንሰለት ያለበት የአካባቢ በዓለም ከግማሽ በላይ የሚሆኑ ጎሪላዎች የሚገኙበት ቦታ ነው። በኮንጎ ዴሞክራቲክ ሪፐብሊክ በኩል ያለው የተራራው አካባቢ የሚገኘው የቨሩንጋ ብሔራዊ ፓርክ በቦታው በሚንቀሳቀሱት አማጽያን ምክንያት ለጉብኝት ክፍት አይደለም። የአፍሪካ የዱር እንስሳት ማህበር እንደሚለው አካባቢው የእሳተ ገሞራ ሰንሰለትና በሌላ ቦታ የማይገኙ ዝርያዎችን በመያዙ የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ድርጅት ዩኔስኮ በእንደ አውሮፓውያን አቆጣጠር 1979 ዓ.ም በዓለም ቅርስነት መዝግቦት ነበር። ነገር ግን ባለው ህገ ወጥ አደንና የተፈጥሮ ሀብት ምዝበራ ምክንያት ከእንደ አውሮፓውያን አቆጣጠር 1994 ጀምሮ በአደጋ ላይ የሚገኝ የዓለም ቅርስ የሚል ደረጃ በዩኔስኮ ተሰጥቶታል። በቅርቡ ደግሞ በአማጽያኑ በሚደረገው እንቅስቃሴ ምክንያት ፓርኩና በፓርኩ ላይ በጥገኝነት የሚኖሩት ማህበረሰቦች አደጋ ላይ ወድቀዋል። ዴቪድ ነነዋ አማኒ ሳፋሪ የተሰኘው የጉዞ ወኪል ኃላፊ ናቸው።
ከቪሩንጋ ወዲህ ያለው የጸጥታ ሁኔታ ጥሩ አይደለም። በዚህ ምክንያት ወደዚያ ጎብኚዎችን እየወሰድን አይደለም። አሁን ጦርነት ነው፣ ግን ምናልባት ወደፊት ሰላም የሚመጣ ከሆነ ወደዚያ ጎብኚዎችን እንልካለን።
በሩዋንዳ የሚገኘው ሬድ ሮክስ የተሰኘው መንግስታዊ ያልሆነ ድርጅት በሁለቱም ሀገራት ላሉ ማህበረሰቦች በስነ ጥበብ ላይ ያተኮሩ የሙያ ስልጠናዎችን በመስጠት ላይ ነው። ግሬግ ባኩንዚ የሬድ ሮክስ ዋና ስራ አስፈጻሚ ነው።
ብሔራዊ ፓርኩ ለሶስቱም አገራት የጋራ መሆኑን እንደ ጠቃሚ ጉዳይ ነው የምመለከተው። ምክንያቱም ጎሪላዎቹ ድንበርን አያውቁም፣ በመሆኑም እንደ ልባቸው ይንቀሳቀሳሉ። በሩዋንዳ በኩል የምናደርገውን ማጋራት እንፈልጋለን።
ግሬግ እንደሚለው ፕሮጀክቱ በሩዋንዳም ሆነ ኮንጎ ለአደጋ በተጋለጡ ሴቶችና ወጣቶች ላይ ያተኩራል። በዘላቂ ፕሮጀክቶችና ቱሪዝም ተጨማሪ ገቢ እንዲያገኙ ይረዳል።
ሰዎች ለምን በተራራ ላይ የሚገኙትን ጎሪላዎች ያን ያህል ገንዘብ ከፍለው ማየት እንደሚፈልጉ አይገባኝም። ገንዘቡን በቀጥታ ነው ማግኘት የሚፈልጉት። እናም ሁልጊዜ እንደምለው ከዱር እንስሳት ጥበቃ አካባቢው ውጪ ማህበረሰቡን ማዕከል ያደረጉ ድርጅቶች ወይም ግልጋሎቶች ካሉ ማህበረሰቡም በዱር እንስሳት ጥበቃው ይሳተፋል።
በፕሮጀክቱ የሚሰሩ ሰራተኞችም እንደሚመሰክሩት ከሁለቱም ሀገሮች የሚመጡ ሰዎች በፕሮጀክቱ ተሳታፊ ናቸው። ኤማ ኢሼጃ የወጣቶች አስተባባሪ ናቸው።
እዚህ የሚመጡት ሴቶች በተለምዶ ሲኖሩ የነበረውን አኗኗር ብቻ ነው የሚያውቁት። እንደ እርሻና ከብት እርባታ ነው የሚያውቁት። አንዳንዶቹ ከዛ ውጪ ኑሮ ያለ አይመስላቸውም። ነገር ግን አንዳንዶቹ አዳዲስ ሙያዎችን ተምረዋል። የቤት ጽዳትና በሆቴልና ቱሪዝም መስተንግዶ የመሳሰሉትን የተማሩት።
ግሬግ ባኩንዚ እንደሚለው በአካባቢው ያለው ውጥረት እንዳለ ቢሆንም ፕሮጀክቱ በቨሩንጋ ተራሮች ዙሪያ ያሉትን ማህበረሰቦች ለማዳረስ አቅዷል።
እንግዲህ ወልዴ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን ደግሞ ወደ ኢትዮጵያ ያውም ወደ ምስራቅ ኢትዮጵያ እናቀናለን። በምስራቅ ኢትዮጵያ በምትገኘው ድሬዳዋ መንገደኞች አሁንም ከመቶ ዓመት በፊት በፈረንሳዮች የተሰራውን ፍራንኮ ኢትዮጵያ ባቡር ይጠቀማሉ። ምንም እንኳን በቅርቡ በቻይና የተሰራ ዘመናዊ ባቡር ስራ ላይ ቢውልም የድሮ ባቡር ለንግድና ለትራንስፖርት አሁንም ተፈላጊ ነው። በፈረንሳይ የተገነባውና መቶ ዓመታትን ያስቆጠረው የድሬዳዋ ባቡር መስመርን በተመለከተ አጂያንስ ፍራንስ ፕሬስ ያሰናደውን ዘገባ ጽዮን ግርማ በመቀጠል ታሰማናለች።
ባቡር ከድሬዳዋ ጣቢያ ከፍተኛ ድምጽ እያሰማ ይወጣና በንጋት ጨለማ ውስጥ ይሰወራል። ባንድ ወቅት 10 ታመታት ላስቆጠረው ተሳቢ ባቡር ብርሃን ይሰጡ የነበሩት መብራቶች መስራት ካቆሙ አመታት ተቆጥረዋል። በአውሮፓውያኑ የቀን አቆጣጠር በ1955 ዓ.ም ተመረተ የተሰራው ባቡር በሳምንት 2 ጊዜ መንገደኞችን አሳፍሮ ጭነቱንም ጭኖ 12 ሰዓታት በሚፈጀው የ200 ኪሎ ሜትር መንገድ ከድሬዳዋ እስከ ጅቡቲ ድንበር ላይ ወደምትገኘው ደዋል ይሄዳሉ። በዛ አትክልትና ጫት ይነግዳሉ። ምግቦችና ሌሎች ቁሳቁሶችን ይገበያያሉ። አንድ ስሟ እንዳይገለጽ የጠየቀች የሶማሊኛ ቋንቋ ተናጋሪ የሱቅ ነጋዴ ባቡርን ለመጓጓዣነት እንደሚጠቀሙበት ትናገራለች።
ይሄ መጓጓዣችን ነው። እኔ ሩዝ፣ ስኳር፣ መኮረኒና ፓስታ ገዛለሁ። የቲማቲም ድል፣ ዘይትና ሌሎች ሰዎች የሚፈልጉትን ነገሮች ጨምሮ ሌላ የሚያስፈልገኝን ነገር እገዛለሁ።
ባቡር ስራ ሲጀምር ባህር በር አልባ ከሆነችው የኢትዮጵያ መዲና አዲስ አበባ በኤደን ባህረ ሰላጤ እስከምትገኘው ጅቡቲ እንዲጓዝ ታስቦ ቢሆንም አሁን የሚሰራው 784 ኪሎ ሜትር ከሚፈጀው መንገድ አገልግሎት መስጠት በሚችለው መስመር ላይ ብቻ ነው። እንደ አውሮፓውያን የቀን አቆጣጠር ከ2016 ዓመተ ምህረት ጀምሮ በቻይና የተገነባው ዘመናዊ በኤሌክትሪክ የሚሰራ የባቡር መስመር የሁለቱን ሀገሮች ዋና ከተሞች ከ12 ሰዓት እስከ 18 ሰዓታት በፈጀ ጊዜ ውስጥ ያገናኛል። ከፍራንኮ ኢትዮጵያ ምድር ባቡር መምጣት ጋር ተያይዞ የባቡር ሰራተኞች መኖሪያ እንድትሆን በፈረንሳዮች በተገነባችው ድሬዳዋ ግን አብዛኛው ሰው የቻይናው ባቡር እያለ የሚጠራው ባቡር ለሁሉም ሰው አይስማማውም። ምክንያታቸው ደግሞ የባቡር ማቆሚያው ከከተማው መስመሮች ወጣ ያለ በመሆኑና የመሳፈሪያ ዋጋውም ወደድ ስለሚል ነው። በዋናነት ደግሞ በድሬዳዋና በደዋሌ መካከል 3 ብቻ መቆሚያ ጣቢያዎች ሲኖሩ የፈረንሳዩ ባቡር 8 መቆሚያዎች አሉት። አንድ ወጣት የሱቅ ነጋዴ የቻይናው ባቡር በእኛ አቅራቢያ ባሉት ጣቢያዎች አይቆምም ይላል። ባሮጌው ባቡር ላይ ለ40 ዓመታት በሹፌርነት ያገለገሉት ሙልጌታ ከበደም ተመሳሳይ ሐሳብ አላቸው።
ይህ ሀዲድ የተዘረጋው ከከተማ ጋር ነው። ከትናንሽ ከተማዎች፣ መንደሮች የተመሰረተ ነው። ሰውም በዛ አካባቢ የሰፈረ ነው። ስለዚህ አሁንም መኪና የማይሄድበት ቦታም አለ።
ይህንን የባቡር ሀዲድ መስመር ተከትለው ኑሯቸውን የቀለሱ ሰዎች ቁጥርም ቀላል አለመሆኑን አቶ ሙልጌታ ተናግረዋል። የድሬዳዋ ደዋሌ ባቡር መስመር ምክትል ስራ አስኪያጅ አቶ እስማኤል ካያድ እንደሚሉት አዲሱ መስመር እንደ አሮጌው ፈረንሳይ ስሪት ባቡር ለአካባቢው አገልግሎት እየሰጠ አይደለም።
የቻይናው ባቡር ለከተሞች አገልግሎት አይሰጥም። ከጅቡቲ ይነሳና አዲስ አበባ ይቆማል። ስለዚህ ሰዎች አሮጌው ባቡር ለኛ በረከት ነው ይላሉ። ሌላው አማራጭ አውሮፕላን ነው። ያ ደግሞ ለኛ ምንም ጥቅም አይሰጥም።
ሰዎች ምግብና ሌሎች አስፈላጊ ነገሮች ለማምጣት ባቡሩ ላይ ጥገኛ ሆነዋል ይላሉ። ባቡሩ ከድሬዳዋ ከተነሳ በኋላ 10 ኪሎ ሜትር ርቀት ላይ የሚገኘውን የመጀመሪያ መቆሚያ ፈርማታ የሚያስተዳድሩት የ62 ዓመቱ አዛውንት አዩ አሰፋ
እያንዳንዱ አቃየችበትን ዋጋ ካየኸው ቢቆም ምን ያህል እንደሚጨምረው ራሱ ገመተው። አሁን ትንሽ እዚያ ከባቢ ኖሮሰ ስንለው ፓስታው ከዚህ ይመጣል፣ ዘይት ይመጣል፣ ስኳር ይመጣል እንጂ ይህ ቢቆም ይህ ጠቅላላ ጣቢያ ረሀብተኛ።
ውብ በሆነችውና በዛፍ ጥላ የተሞሉ ጎዳናዎች ባሏት ድሬዳዋ የሚኖሩት የባቡር ሀዲድ ሰራተኞች ዘንድ ትዝታና ምሬት በተመሳሳይ ጊዜ ይነበባል። ባረጀው የባቡር ጣቢያ በአማርኛና አሁንም በአንዳንድ ረዥም ጊዜ የቆዩ የባቡር ጣቢያው ሰራተኞች በሚነገረው የፈረንሳይኛ ቋንቋ የተሰቀሉት ምልክቶች ያለፉ ታሪኮች ማስታወሻ ናቸው። በአጼ ምኒልክ ትዕዛዝ የባቡር ስራው የተጀመረው እንደ አውሮፓውያን አቆጣጠር በ1897 ዓ.ም በወቅቱ በፈረንሳይ ቅኝ ግዛት ስር በነበረችው የአሁኗ ጅቡቲ ነው። በስተደቡብ 311 ኪሎ ሜትር የፈጀው የመስመር ዝርጋታ ድሬዳዋ የደረሰው እንደ አውሮፓውያን አቆጣጠር በ1902 የገና ሰሞን ሲሆን አዲስ አበባ የገባው ደግሞ እንደ አውሮፓውያን አቆጣጠር በ1917 የበጋ ወቅት ነው። በምጣኔ ሀብቷ መስቀለኛ መንገድ ላይ የነበረችው ድሬዳዋ በህዝብ ብዛት ለረጅም ጊዜ የኢትዮጵያ ሁለተኛ ከተማ ነበረች። ይህችን ከተማ የገነባት ምድር ባቡር ነው ይላል እስማኤል። ሆኖም እንደ አውሮፓውያን አቆጣጠር በ1970ዎቹ በነበረው የመንገድ መስፋፋትና በወቅቱ የኢትዮጵያ አካል በነበረችው ኤርትራ በኩል የባህር በር በቀላሉ መድረስ በመቻሉ የባቡር አገልግሎቱ እየቀነሰ መጣ። ቸልተኝነት፣ ተደጋጋሚ ብልሽቶችና በፍጥነት መንዳት በአጠቃቀም ምክንያት ውድቀትን እንዲያጋጥመውም ምክንያት ሆነ። የደርግን እግር መውደቅ ተከትሎም ከአዲስ አበባ ወደ ድሬዳዋ የሚወስደው መንገድ ጥቅም መስጠት አቆመ። ምድር ባቡር ቀድሞ ከነበሩት 2500 ሰራተኞች ውስጥ 300 ብቻ ቀርተውታል። በአንድ ወቅት ተሳፋሪዎችን በቅጡ ያጓጉዙ የነበሩት ቅንጡ መተኛ የባቡር ክፍሎች አሁን ዝገው ጣቢያ ውስጥ ተቀምጠዋል። ድሬዳዋ ከተማም ብትሆን ባለፉት ዓመታት ውስጥ በኢኮኖሚም በማህበራዊ ህይወትም ተዳክማለች የሚለው እስማኤል የኢትዮጵያ መንግስት የባቡር ሀዲዱንና ሰራተኞችን በመርሳቱ መሆኑን ገልጾ ይከሳል። እነዚህ ታሪካዊ ባቡሮች ስራ እንዳያቋርጡ ለማድረግ የመጀመሪያዎቹ የባቡር ጥገና ማዕከሎች አሁንም ጥቂት በሆኑ ቴክኒሽያኖች እየሰሩ ይገኛሉ። አንዳንዶቹ ማሽኖች የባቡሩን እድሜ የያዙ ናቸው። ለምሳሌ አንጋፋ የሆኑ ቴክኒሽያን በላይ ሙሉ የሚያንቀሳቀሱት አንድ ማሽን ኤልዌል እና ሴሪክ ፕሌን ሴንት ዴኒስ 1903 የሚል ጽሑፍ ተጽፎበታል። አቶ በላይ አሁንም እንደሚሰራ ለማሳየት ማብሪያ ማጥፊያውን በማንቀሳቀስ አሳይተውናል። አሁን ለጥገና አዲስ ሞዴል ማሽን ቢጠቀሙ የ53 ዓመቱ አዛውንት እንደሚሉት መለዋወጫዎች ስለማይገዙ ሁሉም ክፍሎች የሚሰሩት በዚሁ ስፍራ ነው። በባቡር ጣቢያው የጥገና ክፍል ኃላፊ የሆኑት የ60 ዓመት አዛውንት አቶ ብርሃኑ በቀለ አሁን ብዙ ጉዞ ስለሌለ ያን ያክል ብዙ ስራ የለም ይላሉ። ባቡሮቹ ከመንገድ እንዳይወጡ ከማድረግ ባሻገር እነዚህ የጥገና ስፍራዎች ለከተማ ትልቅ ጥቅም አላቸው። ባለሙያዎቹ ክህሎታቸውን ለሆስፒታሎችና ለፋብሪካዎች ጥገና ያውላሉ። እንደዚህ አይነት የጥገና ቦታ 500 ኪሎ ሜትር ርቀት ድረስ ተሄዶም አይገኝም የሚሉት ውብሸት አረፈ ለሚያስተዳድሩት የሳሙና ፋብሪካ አስፈላጊ የማሽን ክፍሎችን ለማሰራት የሚጠቀሙበት እነዚህን ባለሙያዎች ነው። እነሱ እዚህ ከሌሉ ወይ ከቻይና ማስመጣት አለብን፣ ያ ደግሞ ውድ ነው፣ አለዛ ደግሞ አዲስ አበባ መሄድ አለብን ይላሉ። በሁለቱም መንገድ አጠቃላይ ወጪ ይጨምራል። የባቡር ሰራተኞቹ 100 ዓመት ያስቆጠረ እውቀታቸው እንዲጠፋ ፈቃደኛ አይደሉም። የ53 ዓመቱ የባቡር ሾፌር አህመድ አብደላህ እኛ ከአባቶቻችን ያገኘነው ነው፣ ስለዚህ ቀጣዩ ትውልድ እንዲጠብቀው ማውረስ አለብን ይላሉ። ሰዎች ሊያረጁ ይችላሉ፣ እውቀት ግን መቼም አያረጅም። በአጃንስ ፍራንስ ፕረስ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ።
ጣቢያው የአሜሪካ ድምፅ ተከታተሉት የቆያችሁ ደግሞ ጋቢና ቪኦኤ በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስናው ኤልያስ አስማረ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።